ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በኢትዮጵያ አቆጣጠር ህዳር 2008 ላይ ለመጀመሪያ ጊዜ ለእይታ ከቀረበበት ቀን ጀምሮ በአሜሪካዊቷ ጸሐፌ ተውኔት ሌን ኖቴጅ የተጻፈው ሪዊንድ ቲያትር የብዙ ተመልካቾችን አድናቆት ሰብስቧል። እጅግ ክብር የሚሰጠው የፑሊትዘር ሽልማትንም አሸንፏል። የተለያዩ ዓለም ሀገራት ለሀገራቸው ተመልካቾች እንዲቀርብም መርጠውታል።
አንዱ ሰካራ ሙታደር በተቻለው አቅም ራሱን የሁሉም ነገር ነጻው ቻርኩ ያስባል። ትጄሪንም ጫማ አንደም እዚህ ስመጣ አዲስ ጫማ መግዛት ነው ተሰረ።
እንደውም ድለኛ ነኝ የፈለገው ጫማ ብቻ ነው።
ኮቪድ-19 ድንገተኛ ደንቃራ ሆኖ እንጂ ኢትዮጵያውያንም ቀልብ ሳቢውን ቲያትር ይሄኔ በደጋገሙት ነበር። ይሄ እንዲሆን ሲለፋ የሰነበተው ደግሞ ዘሪሁን ብርሃኑ ነው። ዘሪሁንን በጋዜጠኝነቱ ታስተውሱታላችሁ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል ባልደረባ፣ ተርጓሚና አዘጋጅ በመሆን ሌላኛ በርክቶቱን ማዳረስ ጀምሯል። ሩዊንድ የተሰኘውን ቲያትር ወደ አማርኛ ተርጉሞ ያዘጋጀውም እሱ ነው። ዛሬ በቲያትርና ተያያዥ ጉዳዮች ላይ እንጨዋወታለን። አብራችሁን ስለምትቆዩ እናመሰግናለን። በምን እንጀምር? ለምን ስለ ቲያትሩ ይዘት አንሰማም?
የድርሰቱ መቼ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ በሚገኝ አንድ ኢቱሪ በሚባል ጫካ ውስጥ ነው። በዋናነት ደግሞ በዚህ በኮንጎ በነበረው የእርስ በርስ ጦርነት ላይ በተለይ ሁለተኛው ትልቁ የኮንጎ ጦርነት ተብሎ በሚቆጠረው ከ2003 እንደ አውሮፓውያን አቆጣጠር የጀመረው ጦርነት ላይ መሰረት ያደርግና በዛ ጦርነት ምክንያት በተለይ በዋናነት በጦርነቱ ጉዳት ስለሚደርስባቸው ሴቶች የሴቶቹን ህይወት እና እንዲሁም በጠቅላላው የወጣቶችን ህይወት የሚያተኩር ነው። ጸሐፊዋ አሜሪካዊት ብትሆንም ይህንን ድርሰት ለመጻፍ ሩዋንዳ ድንበር በድረስ በመምጣት ከኮንጎ የሚመጡ ስደተኞችን ቃለ መጠይቅ አድርጋ ያንን መረጃ ወደ ቲያትር መልሰው አሜሪካ ታየ። ብዙ ጊዜ አሜሪካ ታይቷል። ከዛም በተቀረ ደግሞ ሌሎች የአውሮፓ ሀገሮችም ታይተዋል። ስለዚህ በዋናነት የጦርነትን አስከፊነት፣ የጦርነትን ፈተና፣ ከሁሉ በላይ ደግሞ በጦርነት ውስጥ በዛ ፈተና ውስጥ ጥረው ግረው የሚያልፉ ሴቶችን፣ ጠንካራ ሴቶችንም ተምሳሌትነት የሚያሳይ ነው። ምንም እንኳን ስለ ጦርነትና ስለ ውጊያ የሚያሳይ ቢሆንም ዛ ሁሉ መከራ ውስጥ ግን አልፎ ስለሚወጡ ጠንካራ ሰዎችን ደግሞ በደንብ ያሳያል። እንደገናም ጦርነት በሁለት ወገኖች የሚደረግ ውጊያም ቢሆን ብዙ ደግሞ ተያያዥ ነገሮች እንዳሉትም የሚያሳይ ነው። በተለይ በኮንጎ የእርስ በርስ ጦርነት ጊዜ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ ከጀርባ ብዙ ኃይሎች እንደነበሩበት፣ የዓለም አቀፍ የንግድ ጉዳይ እንደነበረበት፣ ያው ኮንጎ በማዕድን ሀብታ በጣም የምትታወቅ ሀገር ነች። በዓለም ላይ ትልቅ የማዕድን ሀብታ ያላት ሀገር ነች። ያንን የማዕድን ሀብት ለመውሰድ ደግሞ በጣም ብዙ ሀገራትና ድርጅቶች ፍላጎት ያላቸው በመሆኑ እንዴት አድርገው ጦርነቱን እንደሚያፋፍሙትና እንዳይቆም የሚያደርጉትን ጥረት የሚያሳይ ቲያትር ነው።
ግን በፍጹም አታስቸግርሽም፣ አታስጨንቅሽም። እባክሽ ለአንድ ወር ያህል እንኳን ውሰጅና ውሰጀትነት ተመልከቻል።
እንግዲህ ዘሪሁን፣ ቀደም ብለን እንደገለጽከው ቲያትሩ መቼቱ በርስ በርስ ጦርነት ውስጥ በነበረችው ኮንጎ ነው። ይሄ ቲያትር ለኢትዮጵያውያን ተመልካቾች ነፍስም የቀረበ ነው እንድትይ ያደረገ ወደ አማርኛ መተርጎም እንደሚኖርበት ያሳመነ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። አሁን እንግዲህ ከሀገራችን ያለችበትን ሁኔታ እናንተም መላው የሀገራችን ሕዝብ በደንብ የሚረዳው ነገር ነው። በተለያየ ቦታዎች ሰዎች ይገደላሉ፣ ይፈናቀላሉ። የእርስ በርስ የሚመስሉ ጦርነቶች ይከናወናሉ፣ ብልጭ ድርግም ይላሉ፣ ሰዎች ይሰደዳሉ። ይሄ ሁሉ ፈተና ደግሞ የፖለቲካው ስርዓት የፈጠረው ነው። በዋናነት የፖለቲካው ስርዓት ብቻም ሳይሆን የኢኮኖሚ ስርዓታችን፣ የማህበራዊ ስርዓታችን መናጋት ያስከተለው ነገር ነው። በተለይ ባለፈው 3 ዓመታት ደግሞ እንደ ማንኛውም ኢትዮጵያዊ እዚህ አዲስ አበባ ስኖር በአይኔ የማየው በጆሮ የምሰማው ነገር በጣም ከባድ ነገር ነው። በዚህ የሚቀጥል ከሆነ መቆጣጠር የማንችለው ከሆነ ወደ ቲያትሩ ላይ ወደ ተገለጸው የኮንጎ የእርስ በርስ ጦርነት የማንሄድበት ምንም ምክንያት የለም። ምክንያቱም ኮንጎም እንደዛው ነበረች። ሁሉም ሀገር ወደ እርስ በርስ ጦርነት ሲገባ እኮ ደረጃ በደረጃ ነው እንጂ በአንዴ አይደለም። ከዛ በፊት ሁሉም ሰላማዊ ነበር። ልክ እኛ ሰላማዊ ነን እንደምንለው ከእርስ በርስ ጦርነት በፊት ሰላማዊ ነበር። ሶማሊያም ከዛሬ 27 ምናምን ዓመት በፊት ሰላማዊ ህዝብ ነበር የሚኖረው። ከዛ ወደ እርስ በርስ ጦርነት ገባ፣ ሀገሩ ፈረሰ። ስለዚህ ይሄ ነገር ከመሆኑ በፊት ወደዛ ነገር ከመሄዳችን በፊት ግን በሌላ ማየት እንዴት ነው የአበራሽን ጠባሳ ያየ አይነት ነገር ነው። የኮንጎን ጉዳይና መከራ ያየ፣ የጦርነት የሚያመጣውን መከራና ስቃይ ያየ ሰው ወደ ራሱ እንዲመጣ አይፈልግም። ስለዚህ ይሄ ነገር ቢታይ ይሄ ቲያትር ወደ አማርኛ ቢመለስና ቢታይ በሰው የደረሰው ነገር ብናይ የኮንጎ ወንድሞቻችን በርግጥ ወንድሞቻችን ናቸው የሚያሳዝን ነገር ነው የሚሆነው ነገር ግን እኛም እንዳደግመው ትምህርት እንዲሆነን ወደዛ እንዳንሄድና ተረጋግተን የፖለቲካውን የኢኮኖሚውን ችግሮች ተረጋግተን በንግግር እንድንፈታ መንገድ ለመፈለግ እንደው ለመጠቆም ያህል እና ሁኔታው ከፈጠረው ጭንቀት የመነጨ እንደው መፍትሄ ሐሳብ ቢሆን እና በቲያትር ውስጥ ደግሞ በኢትዮጵያ የቲያትር ታሪክ ውስጥ ብዙ ትልልቅ ጸሐፊዎቻችን እንደምታውቋንተም በቲያትሮቻቸው ብዙ ማህበራዊ ችግሮችን ለመፍታት ፖለቲካዊ ችግሮችን መፍትሄ ለማሳየት ሞክረዋል እና ይሄም እንደው አንድ ተዋጽኦ ሆኖ ከተገኘ በሚል ነው የተረጎምኩት።
በቅርቡ የሚቺጋን ዩኒቨርሲቲ አዘጋጅቶት በነበረው ወርክሾፕ ላይ ዋር ድራማስ ኢን ክሮስ ካልቸራል ኮንቴክስት ኢትዮጵያ ዲአርሲ ኤንድ ዩኤስኤ የሚል የጦርነት ድራማዎች በባህል ተሻጋሪ አግባቦች ውስጥ ያላቸውን መልክ ጠቅላላ አድርጎ ያሳየ ጥናታዊ ጽሑፍ አቅርበሃል። ስለሱ ጥቂት እናውራ። የግል መልከታን በታጋራኝ የምወደው ነገር ጦርነትና ተያያዥ ጉዳዮችን የሚያነሳሱ ቲያትሮች ድንበር ተሻግረው የብዙ ተመልካቾችን ቀልብ የሚያዛቸው ምስጢር ቲያትር እንደ ጥበብ ካለው ኃይል አንጻር ይመስልሃል ወይስ ጦርነት የሰው ልጆች በተመሳሳይ የሚጋራቸውን ህመሞች ወይንም ስሜቶች መነሻ መሆኑ ጋር የሚያያዝ ይመስላል?
በጣም ጥሩ። ከሁለተኛው ጥያቄ ብነሳ በርግጥ የቲያትር ጥበብ በባህሪው በጣም ለሰው ልጆች የቀረበ ጥበብ ነው። አቀራረቡም ጀምሮ አንደኛ በጣም ለተመልካች በጣም ቅርብ ጥበብ በመሆኑ ምክንያት ልክ ሁለት ሰው እንደሚያወራ ቤት ውስጥ ቁጭ ብሎ አንተ ከወዳጅ ጋር እንደምታወራው እኔ ከቤተሰብ ጋር እንደማወራው ያለ ቅርበት አለው። ያ ቅርበቱ ደግሞ ከሌሎች ጥበቦች በተለየ የሚነገረው ነገር ተጽዕኖ እንዲፈጥር እድል ይሰጠዋል። ልክ በቴክኖሎጂ ተቀናብሮ እንደምናየው ፊልም ወይም ደግሞ በህትመት ደረጃ ታትሞ እንደሚወጡ ልብ ወለዶችና የስነ ግጥም ስራዎች ሳይሆን የቲያትር ጥበብ ሰውየው ራሱ ተዋናዩ ራሱ ፊት ለፊት በተመልካች መሀል ቆሞ የሚያወራው ነገር ስለሆነ የማሳመን እድሉ ከፍተኛ ነው ብዙ ጊዜ። ስለዚህ በተሻለ አቅም የሰዎችን አስተያየት አመለካከት እንዲለወጥ የምንፈልጋቸው ነገሮች በቲያትር ስናሳልፍ ይሄንን ታላቅ ተጠቃሚነትን መሳሪያነቱን ከግምት ውስጥ በማስገባት ነው። ስለዚህ ብዙ ጊዜ ትልልቅ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ የጤናም ጉዳዮች በቲያትር እንዲነሱ ይፈለጋል። በመላው ዓለምም ቲያትር የዚህ በጣም ጥሩ በብዙ አይነት ስልት ቅርሶች ማለት ነው። የግድ ቲያትር ቤት ላይ ብቻ በሚታዩት ሳይሆን ለምሳሌ ማህበረሰባዊ ቲያትር የምንላቸው፣ ኮሚኒቲ ቲያትር የምንላቸው፣ ኢንቪዚብል ቲያትር የምንላቸው፣ ስውር ቲያትር የምንለው፣ ፎረም ቲያትር የምንላቸው እነዚህ ስልቶች ማህበረሰቡ ጋር በመቅረብ በአንድ ጉዳይ ላይ አመለካከት ለውጥ ለማምጣት ጉልበት ስላላቸው ከሌላው የጥበብ አይነቶች በተለየ ማለት ነው እየተጠበብ ስላሉ አንዱ ነጥብ ይሄ ነው። ሁለተኛው ነጥብ የጦርነት ጉዳይ ዓለም አቀፋዊ የሰው ልጅ ጉዳይ ነው። የሰው ልጅ ፈተና ጉዳይ ነው። ሁል ጊዜ ጦርነት በመጣ ቁጥር የሰው ልጅ ፈተና ውስጥ ይገባል። በጣም የሚገርመው ጦርነት ደግሞ አንድ ቦታ ላይ ይከሰት እንጂ የሚነካካው ቦታ በጣም ብዙ ነው። ጭንቀት የሚፈጥርበት ጉዳት የሚፈጥርበት ቦታ በጣም ብዙ ነው። ለምሳሌ የሶሪያ እርስ በርስ ጦርነት ሲከሰትና ሰዎች መሰደድ ሲጀምሩ የሶሪያ ጦርነት ከሶሪያ አልፎ በመላው አውሮፓ በመላው ዓለም ትልቅ ጉዳይ ለብዙ ዓመት መነጋገሪያ የብዙ የሰው ልጆችን መከራ የሚታይበት ሆኖ አልፏል። የአንደኛና የሁለተኛው ዓለም ጦርነት በቅርቡ ለማምጣት ነው እንጂ ከዛ በፊትም የአንደኛና የሁለተኛው ዓለም ጦርነት ሲከናወን በጣም በብዙ መከራ በዓለም ላይ አደርሰዋል። ስለዚህ ጦርነት የሁሉም ሰው ዓለም አቀፋዊ ጉዳይ ነው፣ ዩኒቨርሳል ጉዳይ ነው። ስለዚህ በአንድ ቦታ ይህንን ጦርነት የሚያወግዝ ይህንን ጦርነት ወይም እንዳይመጣ የሚቀርብ የጥበብ ስራ በሚቀርብ ጊዜ ለሌላው ቦታ በቀላሉ ብታቀርበው አዋጭ ይሆናል። ምንድን ነው ይናገራል። ስለዚህ አሁን እኔ ይህንን ቲያትርም ስተረጉመው ኮንጎ የደረሰውን ነገር ወደ እኛ ብናመጣው ለእኛ ቅርብ ነው። እኛ እየኖርን ያለነው ህይወት ነው። በጦርነት ሁሉም ተረኛ ነው። አንዱ ሰላም ይሆናል፣ ሌላ ጊዜ ደግሞ ሌላኛው ጦርነት ውስጥ ይገባል። ስለዚህ ለዛኛው የሰራው ለዚህም ይሰራል። ለምሳሌ አሁን በኢትዮጵያ ብሔራዊ ቲያትር ይታይ የነበረ ቲያትር የጀርመናዊ በርቶልድ ብሬሽት ቲያትር የሆነው ማዘር ከሬጀንደር ችልድረን በማን ያዘዋል እንዳሻው ተተርጉሞ እምዬ ፍራሷ ተብሎ ይታያል። ይህም የጦርነት ታሪክ ነው። የሁለተኛው ዓለም ጦርነት ላይ በጀርመን ያመጣውን ፈተና የሚያሳይ ነው። ይኸው ታሪክ እኛም ጋር ሆኗል። ስለዚህ በባህሪው ጦርነት የሰው ልጆች ጉዳይ ስለሆነ የሰው ልጆች የፈተና ጉዳይ ስለሆነ ለሁሉም አፒል ያደርጋል። ቲያትር ደግሞ ይህን በደንብ የማሳየት አቅም ስላለው ምክንያቱም ቲያትር በባህሪው የብዙ ሙያዎች የተረከም ስለሆነ የስነ ስዕልም፣ የሙዚቃም፣ የዳንስም፣ የጽሁፍም፣ የትወናም የነዚህ ሁሉ ሙያ የተረከም ስለሆነ የብዙ ሰዎችም ችሎታ የሚታይበት ነገር ስለሆነ ለሰዎች በጣም ኮንቪንስ የማድረግ እድላል እያስባለሁ። የመጀመሪያው ጥያቄ ላይ ከዩኒቨርሲቲ ኦፍ ሚሽጋን ጋር የሚያያዝበት ምክንያት ይህን ቲያትር የተረጎምኩት ዩኒቨርሲቲ ኦፍ ሚሽጋን የስድስት ወር ፌሎሺፕ ሰጡኝ እዛ በነበርኩበት ጊዜ ነው። የዛሬ አመት ተኩል ሁለት አመት ገደማ ይህን ስተረጉም ከእነሱ ጋር እየተነጋገር ነበር። የአፍሪካ ጥናት ተቋም ጋር የነሱ የአፍሪካ ስታዲስ ሴንተር የሚሉት የአፍሪካ ጥናት ተቋም ጋር ታቦም ነበር። መጀመሪያ ቲያትሩን ከተረጎምኩት በኋላ እዚህ መጥቶ ሲታይ በኢትዮጵያ ብሔራዊ ቲያትር ሲታይ ተቀርጾ ከዛ እኔ ወደ ዩኒቨርሲቲ ኦፍ ሚሽጋን ቀይ ተቀረጸው ነገር ይጂጄ ለህዝቡ እንድናሳይና እዛ ካለው ሰው ጋር ደግሞ ይበልጥ ከቲያትር ተማሪዎቹ ሞራም ጋር ውይይት እንድናረግበት ነበር። ነገር ግን የኮቪድ ወረርሽኝ መጣና ይሄን ሁሉ ነገር ስላፈረሰው ልምምድ ላይ ያለውን ነገር ቀርጬ ለኮንፈረንሱ እንዲሆን ኮንፈረንሱን ደግሞ በኦንላይን እንድናረገው አድርገን እዛ ላይ እንዲቀርቡ ነዋል። እንደተመለከትከውም እኔም አቀርባለሁ። የኢትዮጵያ ብሔራዊ ቲያትር ዳይሬክተር አቶ ማንያዙ አንዳሻውም ጽሑፍ አቅርቧል፣ ንግግር አድርጓል። ለምን ብሔራዊ ቲያትር ይህን ቲያትር እናመረጠው እና ደግሞ ሁለት ዩኒቨርሲቲ ኦፍ ሚሽጋን መምህራንም አብረን በጋራ አቀርበናል። በአጠቃላይ ውይይቱ ጥሩ ነበር ብዬ አስባለሁ። ከሌሎች ሰዎችም እንደሰማሁ ለመነሻ የሚሆን ነገር አቅርበናል። ከዛም ባሻገር እኔና ማንያዙ ስናወራ ደግሞ ስለ ቲያትሩ ከማውራት ባሻገር የኢትዮጵያ የቲያትር ሂደትን የቲያትር እንቅስቃሴም ለመላው ዓለም በጎንዮሽ መንገሩ የተሻለ ነው፣ ማሳወቃችን የተሻለ ነው። ያው እንደምታውቀው በብዛት የኢትዮጵያ ቲያትር ኢትዮጵያ ውስጥ ነው ያለው እና ዓለም አቀፍ ተደራሽነቱ በጣም ዝቅተኛ ነው። ይሄም በብዛት የሚያያዘው ከቋንቋ ጋር ነው። የኛ ቲያትር በዋናነት በአማርኛ የሚሰራ ቲያትር ነው። መላው ዓለም ላይ ያለው ቲያትር በብዛት ደግሞ ወይ በእንግሊዝኛ ነው ወይ በፈረንሳይኛ ነው ከፍተኛ አድማጭ እና ተመልካች ባለበት። ስለዚህ ትንሽ ወሰናችንን ገፋ አባረግ በምርምር ጽሑፍ በማቅረብ በንግግር ቀጥለን ደግሞ ወደ ቲያትሩ የምንሄድበትን እድል ለመክፈትም ለመጀመርም ጭምር ነው ያንን ያደረግነው።
ጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፍ መርሃ ግብር ነው። በዛሬ መዝናኛ ሰዓታችን ከቲያትር መምህሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ጋር እያወጋን ነው። ፍለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር እንመለሳለን።
ይቻታ ጋሬ ተሰጠ
ጋቢና መዝናኛ ይቀጥላል። ከአሜሪካ ድምጽ የዛሬ ምሽት እንግዳችን የቲያትር መምህሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ነው። እየወጋን የምንገኘው ደግሞ ፈለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር በተለያዩ ዓለም ሀገራት በተለያዩ አዘጋጆች ቀርቧል። ኢትዮጵያ ውስጥም እንግዲህ ኮቪድ እንቅፋት ባይሆን ኑሮ ይሄ ልብ የሚነካ ቲያትር የማየት እድል ያገኙ ነበር የኢትዮጵያ ተመልካቾች። ኢትዮጵያ አሁን ያለችበትን ጊዜ ቀደም ብለ ተጠቅሰዋል። መሰል ቲያትሮች ወደ ሰባዊነት ቀልባችን ይመልሱን ዘንድ ምን ያክል ኃይል አላቸው? ይሄንን የሚመስሉ ቲያትሮች መሰራትና መቅረባቸው አጠቃላይ ፋይዳውስ እንዴት ይገለጻል?
በጣም ጥሩ። እንግዲህ የቲያትር አቅሙ ቀደም እንዳልኩት ከሰው ጋር ቅርብ መሆኑ ነው። ከሁሉ በላይ ደግሞ የቲያትር ትልቁ አቅሙ የንግግር ሜዳን መክፈት መቻሉ ነው። አሁን እንደዚህ አይነት ቲያትሮችን ሰው ተመልክቶ መቼም ሁሉም ያየው በሙሉ ወጥቶ በቃ ጦርነትን ያወግዛል ማለት አይደለም። ነገር ግን ስለ ጦርነት ጉዳት ይወያያል፣ ይነጋገራል፣ በር ይከፈትለታል። በኮንጎ የሆነውን ነገር ሲመለከት ምንድነው በኔስ ሀገር የሚሆነው ብሎ መፍትሄን ሊያመጣ ሐሳብን ሊያቀርብ ሁሉም ከየሙያው የጦር ትምህርት ያለው ከዛው አንጻር፣ የሰላም ትምህርት ያለው ከዛው አንጻር፣ ሳይንስ ትምህርት ያለው ከዛው አንጻር አስተዋጽኦ የሚያበረክትበትን መንገድ እንዲያስብ እንዲያሰላስል እንዲወያይ መንገድ ይከፍታል። የጥበብ ስራ ትልቁ ስራው እኮ ይሄ ነው። ለውይይት በር መክፈት፣ ለንግግር በር መክፈት፣ የሚመለከቱ ሰዎች እንዲያስቡበት ያን ጉዳይ በጥልቀት እንዲገመግሙት እና እንዲፈትሹት ወዲያውም ደግሞ የኔ ሚና ምንድን ነው እንዲሉ እድል ይከፍታል ብዬ አስባለሁ። ስለዚህ ሩዊንድ እና ይህንን የመሳሰሉ ሌሎች ቲያትሮች በብዛት ቢቀርቡ ይበልጥ ለውይይት በር እየተከፈተ ለንግግር በር እየተከፈተ ጦርነት እኮ የሚመጣው ንግግር ተሟጦ ሲያልቅ ወይም ደግሞ የንግግር መንገድ ሲጠፋ ነው። ንግግር ካለ ጦርነት የሚፈጠርበት ምክንያት ያለ አይመስለኝም። በመነጋገር በመወያየት የሚፈታ ነገር ስለሆነ አብዛኛው ነገር። ስለዚህ ቲያትር ይህንን እድል ይሰጣል። ይህንን በር ለመክፈት መንገድ ያመቻቻል። እነዚያ ቲያትሮች መንገድን ያመቻቻሉ እንጂ በቀጥታ ተጽዕኖ የመምከር ወይም ደግሞ በቀጥታ የመቅጣት ኃይል የላቸውም። ግን መንገድ ይከፍታሉ። የንግግር ዋናው ነገር ደግሞ የንግግር መንገድ ማግኘት ነው ብዬ አስባለሁ።
እንግዲህ ዘሪሁን እንደምታውቀው በውጭ ሀገራት ጸሐፍት ሁኔታዎች የተጻፉ ስራዎችን ወደ አማርኛ መመለስ የቆየ አሰራር ነው። ኢትዮጵያ ውስጥ የእንግሊዝ፣ የራሽያ፣ የፈረንሳይ ቲያትሮች ወደ ኢትዮጵያ ቋንቋዎች ተመልሰው ከህዝቡ መልካም ምላሽ አግኝተዋል። በአመታት ውስጥ ይህ የፈጠረው መልካም ነገር እንዳለ ሆኖ የሀገር በቀል ቲያትሮችን እድገት ላይ ደግሞ ጫና እንዳያሳድር የሚሰጉ ደግሞ አሉ። መቼና በምን ሁኔታ በምን ያህል መጠን ነው ትርጉም ቲያትሮች ጥቂት በሆኑት የኢትዮጵያ ቲያትር ቤቶች ውስጥ መስተናገድ ያለባት የሚል ጥያቄ ይነሳል።
ልክ ነው። የውጭ ቲያትሮች በበዙ ቁጥር የኛን ቲያትሮች ተጽዕኖ ሊያሳድሩ ይችላሉ። ነገር ግን አንድ ነገር ደግሞ ማስመር አለብን። የኪነ ጥበብ ስራ በኮታና በድምር የሚሰራ ነገር አይደለም። የድርሰት መጽሐፍ የሚፈልግ ሰው ተርጉም ሊባል አይችልም። መተርጎም የሚፈልግ ሰው ደግሞ ጸሐፊ ሊባል አይችልም። በፍላጎት ላይ የተመሰረተ ስራ ስለሆነ በባህሪው እና ያንን እኔ አልመክርም። ለምሳሌ ሰዎች ይህን ያህል ቁጥር የትርጉም ስራ ይህን ያህል ቁጥር አይባልም። ሁለተኛ የኪነ ጥበብ ስራ ቢተረጎምም በወጥ ስራም ቢቀርብ ሀሳቡ ለእኛ እስከገባ ድረስ ሀሳቡ ለእኛ ተገዢ እስከሆነ ድረስ ለእኛ የሚጠቅም እስከሆነ ድረስ ዓለም አቀፋዊ ነው። የኪነ ጥበብ ስራ ዓለም አቀፋዊ ነው። እንዲህ የሚባል ወሰን የለው። እንደውም ቢቻል በሁለቱም ቋንቋ የሚጻፍበትን የኢትዮጵያ ጸሐፊዎችም የእንግሊዝኛ ጽፎ በዓለም አቀፍ መድረክ የሚወዳደሩበትን የሌላውም ደግሞ እንዳለም አልፎ አልፎ አሁን እኮ ሉላዊነት በጣም እያሽከረከረ ያለበት ዘመን ላይ ነው ያለ ነው። በእርግጥ የእኛ ቋንቋ የኦሪጂናል ስራዎች ገበያ ውስጥ መግባት አለባቸው። ምንም ጥያቄ የለውም፣ ማሸነፍ አለባቸው። ግን ደግሞ የእኛ ብቻ የሚባል ነገርም አሁን አይሰራም። የሁለትዮሽ ነው ግንኙነቱ፣ ሰጥቶ መቀበል ነው። ስለዚህ እንደምንቀበለው ሁሉ መስጠት አለብን። ግን ደግሞ የኪነ ጥበቡ ሰው በኮታ መስፋትም የለበትም። መንፈሱ እንደፈቀደለት ለምሳሌ እኔ አሁን ይህንን ቲያትር ሳረብ እኔ እንደ አዲስ ከምጽፍ ይህንን በተረጎ በጣም እንደሚቀርብ ተሰምቶኛል። ልክ እንደዚህ ሁሉ ደግሞ እኔ ብጽፍ ብሎ የሚያስብ ጸሐፊ ተውኔት ሲኖር ደግሞ ለእሱን በር መክፈቱ የተሻለ ነው እንጂ ወደ እነዚህ አይነት ክርክር ውስጥ ከገባን ተመልሰን ወደ ድሮ ክርክራችን ልንመጣ ነው። እና አሁን ደግሞ ጊዜው አይፈቅድም። እሱን ጊዜው የሚፈቅደው የራሳችንንም እየሰጠን የሌላውንም እየተቀበልን እያዋሃድን ወደፊት መሄዱ ነው የሚመስለኝ። እኔ
ዘሪሁን፣ አንተ ፍለጋ ብለህ የተረጎምከው ሪዊንድ ቅይጥ ስሜቶች የሚስተናገዱበት ቲያትር ነው። በእንግሊዝኛ የተሰራውን የቲያትር ቅጃቸው ነበረ። አስገድዶ መድፈር፣ የቤተሰብ ናፍቆት፣ የጦርነት ጭንቀት፣ ሴተኛ አዳሪነት፣ ብዙ አይነት ስሜቶች የተጠቀጠቁበት ለተመልካች ፈተና የሆነ ቲያትር ሆኖ አግኝቼዋለሁ። አንተን ተርጓሚውንና አዘጋጁንስ እንዴት አድርጎ ይሆን ለኢትዮጵያን ተመልካቾች በመመለሱ ሂደት ውስጥ የፈተነህ ነገር የቱ ነው?
በጣም ጥሩ። በእርግጥ ቲያትሩ በጣም ፈታኝና ከባድ ቲያትር ነው። ጽሁፉም ራሱ በጣም ዘመናዊ የአጻጻፍ ስልት የተከተለ የሴራ አቀራረጹ የተፈጠረው ግጭት ኃይለኛ ነው በጣም። ነገር ግን እኔ ስተረጉመው እንዳለ ቃል በቃል ሁኔታዎችን አልወሰድኳቸውም። ለምሳሌ በእኛ ሀገር ሁኔታ ጋር የማይገጥሙ ነገሮች ስመለከት ዘወር ለማድረግ ሞክሬያለሁ። ከኛ ሀገር ባህልና ከኛ ሀገር ሁኔታ ጋር የማይገጥሙትም እንደዚሁ የታሪኩን ፍሰት በማይነካ መልኩ አስተካክየዋለሁ። ስለዚህ እሱ በተቻለ አቅም ለእኛ እንዲሆን አድርጌ የማስተካከል ስራ ሰርቻለሁ። ቀጥታ ትርጉም ቢሆንም ሙሉ በሙሉ ግን እንዳለ አልተቀበልኩትም። ምክንያቱም እኛ ለእኛ ስሜት የማይሰጡ ነገሮች ስለነበሩ ማለት ነው። ለምሳሌ በእርስ በርስ ጦርነት ጊዜ የሴቶችን መደፈር እንደ አንድ የወታደራዊ ስልት መጠቀም አንድ የጦርነት ታክቲክ መጠቀምን በኋላም ሪሰርች ለማድረግ ሞክሬያለሁ። በትክክልም ጥቅም ላይ ውል ነበር። አልፎ አልፎ ባሉ በኮንጎንም ጨምሮ ትንሽ መረር ባሉ ሁኔታዎች ያሉ ጦርነቶች ላይ ያሉ የተካሄዱ ጦርነቶች አፍሪካ ውስጥ። ነገር ግን ኢትዮጵያ ውስጥ ይህን ታሪክ ስለመኖሩ ማስረገጫ አላገኘውም እስካሁን እኔ እስከተረጉም ድረስ በነበረው ሂደት። እንደነዚህ አይነት ነገሮች እንደ አንድ የውትድርና ስልት ወይም ደግሞ አንዳንድ የጦርነት ስልት ጥቅም ላይ ሲውል አላጋጠመም። ስለዚህ ይሄ ለእኛ የሚሰጠው ስሜት እስከዚህም ነው። እነዚህን የመሳሰሉ ገጸ ባህሪያት መካከል የሚካሄዱ ነገሮችን በተቻለ አቅም ወደ እኛ እንዲሆን አድርጌ በመጠኑም አሳጥሬዋለሁ። በሀሳቡም በተወሰነ ደረጃ የመከርከም ስራ ሰርቻለሁ። ዳይሬክት ሳደርገውም ያደረኩት እሱኑ ነው። ወደዛ ስሜት እንዲመጣ ለእኛ ለተመልካቻችን ምንም እንኳ ስለ ኮንጎ ቢያወራ ግን ተመልካች እያየው ስለ እኛ እንዲያስብ፣ ኢትዮጵያ ውስጥ ስላለው ነገር እንዲያስብ ለማድረግ ቀብሬያለሁ ብዬ አስባለሁ።
ግን አለው አንድ የመጨረሻ ጥያቄ ብቻ ላስከትል። እንግዲህ ልባችንን ካነሳሳኸው አይቀር ይሄ ቲያትር ለሕዝብ የሚቀርብበት ሌሎች አማራጮችን በመፈለግ ረገድ ምን ላይ ደርሳችኋል? የኮቪዱ ነገር ከመጀመሪያ እቅዳችሁ እንዳለ ያያችሁ ጠቀስ አድርገሃል።
ሰባ ላይ ባለው ወቅታዊ ሁኔታ ቲያትር የሚያሳየው የኢትዮጵያ ብሔራዊ ቲያትር ብቻ ነው። በቲያትር ቤት ደረጃ የአገር ፍቅር የማዘጋጃና ራስ ቲያትር በእድሳት ምክንያት ተዘግተዋል። ቲያትሩም የገባው ለኢትዮጵያ ብሔራዊ ቲያትር ነው። የኢትዮጵያ ብሔራዊ ቲያትር ነው እያገዘም ያለው። ነገር ግን በዚህ በኮቪድ ምክንያት የተወሰነ ጊዜ እንድንጠብቅ ተነግሮናል። እንደዚሁ ከተዋናዮቹ ጋር እየተወያየን ነው፣ እንዴት አድርገን ማቅረብ እንችላለን በሌላ መንገድ የሚለውን እያሰብንበት ነው። ግን ከጥቂት ጊዜ በኋላ እሱ ነገር ቀለል ይላል ብለን ስለምናስብ ተስፋ ስለምናደርግ ብሔራዊ ቲያትር ላይ ኦልሞስት ያለቀ ነገር ስለሆነ ያን ያህል ጊዜ የሚያስፈልገው ነገር አለ። ሙዚቃውም ጀርባ ገጹም ባክድሮፑም ሁሉ ነገር አልቋል። ምናልባት ከሶስት አመት በላይ የሚፈጅ አይደለም ለልምምድ እኔ ከዚህ በኋላ ከዛ በፊት ለአንድ አመት ልምምድ ያደረግነው ስለነበረ ያለቀ ነገር ነው እና ትንሽ ጊዜ ነው በጣም ትንሽ ጊዜ ነው እየጠበቅን ያለ ነው የኢትዮጵያ መንገድ እስኪከፍትልን ማለት ነው። ከዛ በኋላ ግን ለህዝብ መካሄድ ትሉ በጣም ሰፊ ነው ብዬ አስባለሁ።
ዘሪሁን ብርሃኑ፣ አንተ ፍለጋ ብለህ ስለተረጎምከው ሪዊንድ ቲያትርና ተያያዥ ጉዳዮች ስላወጋን ስላወራን እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው በአድማጮች ስም።
እኔም ጉዳይ አድርጋችሁ ስላወራችሁ እጅግ አድርጌ አመሰግናለሁ። ጊዜ ስትልኝ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ይህም መርሃ ግብር ያቀናበረው ኤልያስ አስማረ ነው። ሀብታሙ ስዩም አብሬያችሁ ነበርኩ። የሳምንት ሰው ይበለን። ውብ ምሽት እንዲሆንላችሁ እመኛለሁ።
Tafat me azat yeni